the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ሚያዝያ 16 2007 ዓመተ ምህረት ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። ቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታዬ።
ጤና ይስጥልኝ፣ እንደምናመሻችሁ። የአውሮፓ ህብረት በሜዲተራኒያን ባህር ህይወታቸው በአደጋ ላይ ያለ ስደተኞችን ለመታደግ የያዘውን ጥረት በሶስት እጥፍ ለማሳደግ በትናንትናው ዕለት ያሳለፈውን ውሳኔ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር አወደሰ። የስደተኞችን ዘለቄታዊ ደህንነት ለማስጠበቅ በተለይ በግጭት የተነሳ ከቀያቸው የሚፈናቀሉ ሰዎች የፖለቲካ ጥገኝነት የሚያገኙበት አሰራር ሊሻሻል እንደሚገባውም ዩኤንኤችሲአር አስገንዝቧል። በዛሬው ዕለት ባወጣው መግለጫው የአውሮፓ ህብረት በባህር ላይ የሚከናወነው የህይወት አድን ስራ ስደተኞችን የመከላከያና ደህንነታቸውን የማስጠበቂያ ህጋዊ መንገድ ሊኖር እንደሚገባው ነው ያስገነዘበው። ባለፈው ዓመት ባህሩን አቋርጠው ወደ አውሮፓ ካመሩት ስደተኞች መካከል ግማሽ የሚሆኑቱ ከአፍሪካና ከመካከለኛው ምስራቅ ሀገሮች ጦርነትን አሊያም ደግሞ ግፍና መሳደድን ሸሽተው የወጡ ናቸው ብሏል። የጣሊያን ፖሊሶች ፓኪስታን ውስጥ በተካሄዱ ጥቃቶች የተካፈሉና ቫቲካንም ላይ ጥቃት ለማድረስ ሳያቅዱ አልቀሩም የተባሉ 18 ጽንፈኛ እስላማዊ ተጠርጣሪዎችን ለማሰር አሰሳ እያካሄዱ መሆናቸውን አስታውቀዋል። አቃቤ ሕግ ማውሮ ሙራ ዛሬ ሳርዳኒያ ውስጥ ለጋዜጠኞች በሰጡት ቃል ከተጠርጣሪዎቹ መካከል የኦሳማ ቢንላደን ጠባቂዎች ነበሩ ተብለው የሚጠረጠሩ ሁለት አሉባቸው ብለዋል። ከተጠርጣሪዎቹ ውስጥ ቫቲካን ላይ ጥቃት ለማድረስ አቅደው የነበሩ እንዳሉባቸውም ተናግረዋል። ቫቲካንን ለማጥቃት ዝግጅት ሲያደርጉ እንደነበር የሚያሳምን መረጃ በተጠለፉ የቴሌፎን ንግግሮች ላይ መገኘቱን አቃቢ ሕጉ ጨምረው ጠቁመዋል። በመላዋ ኢጣሊያ የሚታደኑት ተጠርጣሪዎች ሁሉም የፓኪስታን ወይም የአፍጋኒስታን ተወላጆች ሳይሆኑ እንዳልቀሩ የተነገረ ሲሆን በፓኪስታን መንግስት ላይ አመጽ ለማስነሳት እየሞከሩ የነበሩ ናቸው ተብሏል። አሰሳው መቀጠሉን ያስታወቁት ፖሊሶቹ አንዳንዶቹ ተይዘዋል፣ ሀገሪቱን ማለት ጣሊያንን ለቀው የወጡም ሊኖሩ ይችላሉ ነው ያሉት። በሳውዲ አረቢያ የሚመራው ህብረት የመን ውስጥ በሺያ ሁቲ አማጽያኑ ላይ የቦምብ ጥቃት ዘመቻውን ከከፈተ ወዲህ በሰላማዊ ሰዎች ላይ የሚደርሰው ጉዳት ተባብሷል ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ዛሬ በሰጠው መግለጫ የቦምብ ጥቃቱ ከተጀመረ ወዲህ የሞቱት ሰላማዊ ሰዎች ቁጥር 551 ደርሷል ብሏል። ከመካከላቸው ቢያንስ 115ቱ ህጻናት መሆናቸውን የመንግስታቱ ድርጅት የህጻናት መርጃው ዩኒሴፍ አስታውቋል። ሳውዲ አረቢያ የቦምብ ጥቃት ዘመቻው ተጠናቋል ስትል ከሶስት ቀናት በፊት ማስታወቋ ቢታወስም ድብደባው ዛሬ አርብም እንደቀጠለ መሆኑ ነው የተሰማው። የአርሜኒያ ፕሬዚደንት ሰርጌይ ሳርኪሲያን አርመኖች በኦቶማን ቱርኮች በጅምላ የተጨፈጨፉበትን መቶኛ ዓመት መታሰቢያ ላይ የተገኙትን የዓለም መሪዎች አመስግነዋል። ፕሬዚደንቱ በአንደኛው የዓለም ጦርነት ወቅት ለተጨፈጨፉት ሰለባዎች በተገነባው ቋሚ መታሰቢያ ሐውልት ዳር ሆነው ባሰሙት ንግግር የፈረንሳይ፣ የሩሲያ፣ የሰርቢያና የግሪኳ ቆጵሮስ ፕሬዚደንቶችን የመሳሰሉ መሪዎች መገኘታቸው ለሰብአዊ ክብር መቆማቸውንና የደረሰው ፍጅት አለመረሳቱን የሚያሳይ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት አመሰግናለሁ ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች ቆንጂት። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በአይሲል የተፈጸመውን አሰቃቂ ግድያ አስመልክቶ መንግሥት አስፈላጊውን እርምጃ እንዲወስድ የመላ ኢትዮጵያ አንድነት ፓርቲ መኢአድ ጠየቀ። መኢአድ ዛሬ ባወጣው መግለጫ እዚያው ሊቢያ ውስጥ የቀሩትንና አሁንም በታጣቂዎች እየተወሰዱ ያሉትን ኢትዮጵያውያን ሕይወት ለመታደግም መንግሥት በራሱ አቅም አሊያም በዓለም አቀፉ ማኅበረሰብ ድጋፍ ጭምር ፈጥኖ መንቀሳቀስ እንዳለበት የፓርቲው ዋና ጸሐፊ አቶ ካሳሁን አበባው ተናግረዋል። እስክንድር ፍሬው ተጨማሪ አለው።
የመላው ኢትዮጵያ አንድነት ድርጅት መኢአድ እንዳለው የአይሲስ የጭካኔ ግድያ ያለምንም እርምጃ ሊታለፍ አይችልም እና መንግስት ግዜ ሳይወስድ ከፍተኛ እርምጃ እንዲወስድ ልናሳስብ እንወዳለን ብሏል። የፓርቲው ዋና ጸሐፊ አቶ ካሳሁን አበባው ይሄንኑ ለቪኦኤ አብራርተዋል።
እኛ በመሰረቱ ህጋዊ እርምጃ እንዲወስድ ነው የምንፈልገው። በኢትዮጵያ ውስጥ ያልተለመደ ድርጊት ነው የተፈጸመው በሆነቻችን ላይ። ስለዚህ ዝም ብሎ የሚታይበት ጉዳይ አይደለም። የዚህን ጉዳይ መለመድ ወደፊትም በኢትዮጵያውያኖች ላይ በውጭም ያሉት በውስጥም ባሉት ላይ ይሄ ከባድ ድፍረት ስለሆነ ከወደ እርምጃ ካልተወሰደ አንድ ትምህርት ሊሰጥ የሚችል እርምጃ ካልተወሰደ ወደፊትም ኢትዮጵያውያኖች ሊጠቁ ስለሚችሉ ይህንታ መንግስት የግድ መስራት ይኖርበታል። በችልተኝነት የሚታይ ጉዳይ አይደለም። የኢትዮጵያን ህዝብ ያሳዘነ፣ የኢትዮጵያን ህዝብ ያስለቀሰ፣ ያልተለመደ አንገት በገጀራ የተቆረጠበት ሁኔታ ነው ያለው። በወጣት ወንድሞቻችን ልጆቻችን ላይ እንዲህ አይነት ሁኔታ ተፈጥሯል። ስለዚህ የኢትዮጵያ ህዝብ አንድ መንግስት ከመንግስት የሚጠብቀው ነገር አለ። ምክንያቱም አንድ እርምጃ መወሰድ መቻል አለበት። እንግዲህ እርምጃውን መንግስት በሚመቸው ሁኔታ መውሰድ ይችላል። ግን የነኝህን ልጆች ደም ሊያፍስ የሚችል ሊመልስ የሚችል አንድ ስራ መሰራት መቻል አለበት የሚል እምነት አለው መኢአድ።
የእርምጃ አማራጮች ያነሳችኋቸው ነበሩ መንግስት እንዲህ ማድረግ አለበት በሚል?
አላነሳንም። እንግዲህ በጥቅሉ እርምጃው መወሰድ አለበት ነው የምንለው። ምናልባት የቦታውን ማቀማመጥ ከሀገራችን የራቀ በመሆኑ መንግስትንም ሊያስቸግር ይችል ይሆናል። ግን መንግስት አቅምም ስላለው ይህን ነገር መስራት ይኖርበታል። ሊመቸው በሚችል ይህ ጉዳይ መልስ ሊያገኝ በሚችል መልክ መስራት አለበት የሚል እምነት ግን አለን። እንግዲህ እንዴት መስራት እንዳለበት ይህንን ማወቅ ያለበት መንግስት ነው።
እዚያው በሊቢያ የቀሩና አሁንም በታጣቂዎች እየተወሰዱ ያሉ ኢትዮጵያውያን መኖራቸውን ለአሜሪካ ድምፅ ቃለ ምልልስ የሰጡ ዜጎች አረጋግጠዋል። ይህንኑ ቃለ ምልልስ ማዳመጣቸውን የገለጹት የመኢአድ ዋና ጸሐፊ እነዚህን መታደግ ጊዜ ሊሰጠው እንደማይገባ አሳስበዋል።
መንግስት እኔ አሁን ዝም ብሎ መተኛት ያለበት አይመስለኝም። ከፍተኛ ስራ መስራት ይኖርበታል። ማታ የሰማሁት ነገር በጣም ነው ያሳዘነኝ። አዲሱ ነበር ልጁን የሚያናግረው። ከቤት ያሉት የኔ ቤተሰቦች ያለቅሱ ነበረ ያን ልጅ ሲሰሙ። እንደውም ኢትዮጵያዊነት ባህላችን አዲሱ እኔ ካልተመቸኝ ስልክ አላደርግልህም ወይም ደግሞ ብደውል አላነሳም፣ ስለዚህ እንዳትቀየመኝ ይል ነበር እና በጣም ነው ሁላችን የሚያስለቅሰን ያሳዘነን። ስለዚህ ይሄ ወገን በእንዲህ ሁኔታ ባለበት ሰዓት እንቅልፍ መተኛትም የሚቻል አይመስለኝም አሁን። ስለዚህ ችግሩን ለመቀነስ መንግስት አሁን ስራ መስራት መቻል አለበት። በዲፕሎማሲ የሚሆን በሌላ ሊመቸው በሚችል ሁኔታ ስራውን መሰራት አለበት የሚል እምነት አለን እኛ። በቀጥታ ከዚህ በኋላ ያለው ነገር እጅግ በጣም አስፈሪ ነው። ልጁ ትናንትና ሲናገር በጣም ነው ያዘን ነው። ምን ሁኔታ ላይ እንዳሉ እንደው በአይናችን ያየነውን ያህል ነው የደነገጥ ነው። በጣም አሰቃቂ ነገር ነው። ስለዚህ ይህንን ነገር ለመቀነስ ቀደም ሲል የተሰራው ስራ በጣም ደካማ ነው እና አሁንም ቢሆን ስራ መሰራት አለበት። ኡ ማለት የሚያስፈልግ ይመስለኛል። እኔ በተባበሩት መንግስታትንም ራሱ እኛ አቅሙ ካነሰን እርዳታ መጠየቁም የግድ አስፈላጊ ይመስለኛል። እነኝህን ሰዎች ለማዳን
የዜጎችን ስደት ለማስቆም በሀገር ውስጥ ሊሰሩ የሚገባቸው ስራዎች መኖራቸውን አቶ ካሳሁን ተናግረዋል። አድሎ ባይኖር ፍትህ ቢኖር ስደት ሊቀንስ ይችላል ባይ ናቸው። ሌሎች የተቃዋሚ ፓርቲዎችም የአይሲስን አረመኔያዊ ተግባር በማውገዝ መግለጫዎች አውጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ገዢው ፓርቲ ኢህአደግ በመጪው ግንቦት በሚካሄደው ምርጫ የሚወዳደሩ እጩዎች ፎቶግራፎችንና ሌሎች የቅስቀሳ ፖስተሮችን በመለጠፍ የምረጡኝ ዘመቻውን ቀጥሏል። የገዢው ፓርቲ ካድሬዎች የእኛን ፖስተሮች እንደሚያስቀድዱብን ከልምድ ተምረናል የሚሉት ተቃዋሚ ፓርቲዎች ግን እስካሁንም መሰል ቅስቀሳዎችን አልጀመሩም። ምርጫ ቦርድ በበኩሉ ገና ለገና ሊቀደድ ይችላል በማለት ፖስተር ያለመለጠፍ ተቀባይነት የለውም ብሏል። እስክንድር ፍሬው ተከታዩን አጠናቅሯል።
የግንቦቱ ምርጫ ሊካሄድ አንድ ወር ብቻ ቢቀረውም እስካሁን በአዲስ አበባ ከተማ የሚታዩት የአንድ ፓርቲ ፖስተሮች ብቻ ናቸው። የገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ኢህአዴግን ወክለው ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች ፎቶግራፎች እንደዚሁም ሌሎች የቅስቀሳ ፖስተሮች በተለያዩ የከተማዋ አካባቢዎች ይታያሉ። ተቃዋሚዎች ግን እስካሁን እንደዚህ አይነቱን ቅስቀሳ አልጀመሩም። ምክንያታቸው ደግሞ ፖስተር ቀድሞ መለጠፍ የሚያዋጣ አይደለም የሚል ነው። ይህ እምነታቸው ካለፉት ምርጫዎች ተሞክሮ የመነጨ መሆኑን የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ይናገራሉ። ቀድመን ከለጠፍን የገዢው ፓርቲ ካድሬዎች ያስቀድዱብናል ሲሉም ይወነጅላሉ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ተመሳሳይ ሐሳብ አንጸባርቀዋል። የገዢው ፓርቲ ካድሬዎች የምርጫ ስነ ምግባር ደንቡን አያከብሩም ያሉት ፕሮፌሰር በየነ ፖስተር የሚለጥፉት ምርጫው ይበልጥ ሲቃረብ መሆኑን አብራርተዋል።
እኛ እንግዲህ አንደኛ ፖስተር ኢህአዴግ ስራዬ ብሎ በካድሬዎቹን አስተማርተው የሚሰራው ነገር ፖስተሮቻችንን ማስቀደድ ነው። ፖስተር ማሳተምም ሆነ ፎቶኮፒ ማንሳት ውድ ነው በካለን አቅም አንጻር። ስለዚህ ፖስተሩንም ሌላ ሌላውንም ምናልባት ከሚያዝያ አጋማሽ እንደዚህ ጀምሮ የቀደዱትን ያህል ይቅረዱ። ዋና ትኩረታችን ይህንን የምርጫ ምልክታችንን በትንሹ አሳትመን እሱን በየሰው እጅ እንዲገባ ማድረግ፣ በራሪ ወረቀት ላይ መልእክታችንን ጨምቀን በሰው እጅ እንዲገባ ማድረግ ትኩረታችን ይሄ ስለሆነ ነው።
ይቀደድብናል የሚለው ስጋት ፖስተር ላለመለጠፋቸው ብቸኛ ምክንያት አለመሆኑን ግን ፕሮፌሰሩ ጠቁመዋል። እርሳቸው እንደሚሉት ከምርጫ ቦርድ የሚሰጠው ገንዘብ በጊዜ አለመለቀቁም ተጽዕኖ አሳድሯል።
ከመንግስት ድጎማ ይሰጣል የተባለው ገንዘብ ባለፈ ሳምንት ነው የተለቀቀው። ስለዚህ ይህንን የባጀት አደራድሎ ለአዲስ አበባ ምን ያህል ሌላ ጋር ምን ያህል የምለውን ሁሉም ፓርቲዎች የሚሰሩ ነው የሚመስለኝ። ስለዚህ አንደኛው የአቅም ጉዳይ ውስንነትም ስለሆነ መቼ ነው በጣም ውጤት በሚያመጣ ወቅት ይህን ማሰራጨት ያለብን? እንዲሁ ለመታየት አይደለም። ኢህአዴግ ምን ቢሊዮነር ድርጅት ነው? ምን ችግር አለበት? ከመንግስት ያው 30 ሚሊዮን የተባለውን አብዛኛውን ያው እሱ ነው የሚወስደው። ምን ችግር አለ? አሁን መድረክ 1-2 ሚሊዮን ከምናምን ነው የተሰጠን።
የኢትዮጵያ ብሔራዊ ምርጫ ቦርድ ግን ተቃዋሚዎቹ እስካሁን ፖስተር ላለመለጠፋቸው ያቀረቧቸውን ምክንያቶች አይቀበልም። የቦርዱ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋዱ ፊሳ ይህንኑ ያንጸባረቁት
ገና ለገና ሊቀደድ ይችላል በሚል ፖስተር አለመለጠፍ እኔ ተቀባይነት ያለው አይመስለኝም። ጥሩ የሚመስለኝ ሳይለጥፉም ይቀደዳል የሚል አሳምሽን መውሰዱ ትክክል አይደለም። ስለዚህ መድረክም ይሁን ሌሎችም ፓርቲዎች ይሁኑ ፖስተሮቻቸውን አግባብ በሆነ ቦታ በመለጠፍ እንደ አንዱ የምረጡኝ ዘመቻ ቅስቀሳ አካል አድርጎ ሊጠቀሙበት ይገባል ብዬ ነው ማስበው።
ፖስተሮች ይቀደዱብናል የሚለው ቅሬታም የተቃዋሚ ፓርቲዎች ብቻ ሳይሆን የገዢው ፓርቲ ጭምር መሆኑን የገለጹት አቶ ነጋ ይህንን የተመለከተ ግልጽ ሕግ መኖሩን አስታውሰዋል። በዚህም መሰረት ፖስተር መቅደድ በሕግ የሚያስቀጣና እስከ 1 ዓመት የሚያሳስር መሆኑን ጠቅሰዋል። ከምርጫ ቦርድ የተመደበው ገንዘብ በቶሎ አልተለቀቀም በሚል ከመድረክ የቀረበውን ቅሬታም አቶ ነጋ አልተቀበሉትም።
በመጀመሪያ ደረጃ ቦርዱ የሚያደርገው የፋይናንስ ድጋፍ ለፖለቲካ ፓርቲዎቹ ብቸኛው የገንዘብ ምንጭ አድርጎ ፓርቲዎቹ መጠበቅ የለባቸውም። በራሳቸው ከአባሎቻቸው ህጉ በፈቀደው አግባብ የገንዘብ ምንጫቸውን አጠናክሮ ነው በመሪ ደረጃ ምርጫ ውስጥ መግባት ያለባቸው። ቦርዱ የሚያደርገው የፋይናንስ ድጋፍ ተጨማሪ ነው መሆን ያለበት። የተለቀቀበትን አግባብ በተመለከተ ባለው አቅም ገንዘብ ተወስኗል። ያ ገንዘብ ለሁሉም ፓርቲዎች በተቀመጠው መስፈርት መሰረት እንዲከፋፈሉ ተደርጓል። ከገዢው ፓርቲ ቀጥለው ትልቁን ድርሻ የሚወስደው መድረክ ፓርቲ ነው የሚሆነው። ቶሎ እንዲደርስ ለማድረግ ለፓርቲዎቹ በቅድሚያ ይሄ የእኩልነት መስፈርትን በተመለከተ ቀድሞ እንዲደርሳቸው ነው የተደረገው። ምክንያቱም የእጩ ዳታው እስኪደርስ ድረስ ጊዜ ሊወስድ ስለሚችል የእኩልነት መስፈርቱ ቀድሞ ተለቀቀ። ከዛ በኋላ የእጩዎቹም ሌሎቹም መስፈርቶች የሴት እጩ ባቀረበ በሚልም እንደዚሁ በተመሳሳይ በቀጣይ የተለቀቀበት ሁኔታ አለ።
ደረጃ በደረጃ ነው ገንዘቡ የተለቀቀው።
ግን በጣም የተራራቅም አይደለም። ጊዜው ተቀራራቢ ጊዜ ነው። ግን ቶሎ እንዲደርስ ለማድረግ ቦርዱ እንደወሰነ የእኩልነት መስፈርቱ ወዲያው እንዲያገኙ ነው የተደረገው።
እኩልነት ሲሉ ምንድነው? ይቅርታ ግልጽ ለማድረግ ያልባቸው
የእኩልነት መስፈርት የምንለው ማንኛውም የፖለቲካ ፓርቲ ወደ ውድድሩ በመግባቱ ብቻ ከቶታል ኬኩ የተወሰነውን እኩል ይከፋፈላሉ ማለት ነው።
የኢትዮጵያ ጠቅላላ ምርጫ የድምፅ መስጫ ቀን የፊታችን ግንቦት 16 2007 ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከምሽቱ 1 ሰዓት ከሩብ ነው። ከአዲስ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ነው ስርጭት ነው እየሰማችሁ ያላችሁት። እስከ ምሽቱ 1 ሰዓት አብራችሁን ቆዩ። በመስቀል አደባባይ ከትናንት በስቲያ መንግስት ጠርቶት በነበረው ትዕይንተ ህዝብ ላይ ሁከትና ብጥብጥ የቀሰቀሱት ግንቦት ሰባትና ሰማያዊ ፓርቲ ናቸው ሲሉ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴንና የአዲስ አበባ ፌዴራል ፖሊስ ኮማንድ ፖስት መግለጫዎች ግንቦት ሰባትና ሰማያዊ ፓርቲ ከብጥብጡ በስተጀርባ ናቸው ብለዋል። ያልተፈቀደ ሰልፍ ለማድረግ በመዘጋጀትም መንግስት ሰማያዊ ፓርቲን ከሶ እንደነበር ተዘግቧል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ፓርቲያቸው ግጭቱን እንዳልቀሰቀሰ፣ ከግንቦት ሰባት ጋር ምንም ግንኙነት እንደሌለው ትናንት ተናግረዋል። ይልቁንም ለመጪው የግንቦት ምርጫ ውድድር የተመዘገቡትን ጭምር መንግስት የፓርቲያቸውን አባላት ማሰሩንም ገልጸዋል። መለስካቸውም ዝርዝር አለው።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባሰራጨው የቴሌቪዥን ዜና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን መንግስት የአሸባሪውን የአይኤስአይኤል ቡድን ድርጊት እንዲያወግዝ የጠራው ሰላማዊ ሰልፍ በአመዛኙ ፍሬያማ እንደነበረ ገልጸዋል። ይሁንና ትዕይንተ ህዝቡ ይካሄድበት በነበረው አደባባይ በአንድ ሁለት ስፍራዎች የተጠና እንቅስቃሴና ጩኸት የሚያሰሙ ጥቂት ቡድኖች እንደነበሩ አስታውሰው ከጸጥታ ኃይሎች ጋር ግጭት መፍጠራቸውንና ድርጊታቸው ግን በቁጥጥር ስር መዋሉን ተናግረዋል።
ሰዎቻችሁ ታዘባችሁ እንደነበረ በሁለት የተለያዩ ስፖቶች የተወሰኑ ቡድኖች በቋሚነት አለባበሳቸውን፣ አጨዋወታቸውን፣ የእጅ እንቅስቃሴያቸውን በሙሉ ካያችሁት ጊዜ ተወስዶ ተጠንቶ ልምምድ ተደርጎበት ስለዚህ አንድ አካል ያዘጋጀው እንደነበረ የሚያረጋግጥ ነው። ይሄ ከዚህ ጀርባ ሰማያዊ ፓርቲ እንዳለበት በተግባር ተረጋግጧል። ሰማያዊ ፓርቲና ጥቂት የሱን ሀሳብ የሚጋሩ አካላት ከአክራሪነት ጀምሮ አጀንዳውን ሲጋሩት የነበሩ አካላት አብረው ሲንቀሳቀሱ የነበረበት ነው።
አክለውም ከዚህ ህገ ወጥ ነው ካሉት ድርጊት በስተጀርባ ሰማያዊ ፓርቲ አለበት ሲሉ አረጋግጠዋል። በተፈጠረው ግጭት 7 የፖሊስ አባላት ጉዳት እንደደረሰባቸውም ተናግረው ነበረ። በዚህ የዜና ስርጭት ላይ የአዲስ አበባ አስተዳደር ከንቲባ ጽህፈት ቤት ኃላፊ አቶ አሰግድ ጌታቸው ሰማያዊ ፓርቲ ህገወጥና እውቅና ያላገኘ ሰላማዊ ሰልፍ ለዛሬ እንደጠራና በዚህ ሰላማዊ ሰልፍ የሚሳተፍ ማንም ሰው ህጋዊ እርምጃ እንደሚወሰድበት አስጠንቅቀው ነበረ። ይኸው የኮርፖሬሽኑ ቴሌቪዥን የፌዴራል ፖሊስን ኮማንድ ፖስት በመጥቀስ መንግሥት ያዘጋጀውን ትዕይንተ ህዝብ ያወቁትና የበጠበጡት የሰማያዊና የግንቦት ሰባት አባላት ናቸው ብሏል። በዜናው እንደተገለጸው በሁከት ፈጣሪዎቹ በተወረወረ የድንጋይ ናዳ ጥቂት ግለሰቦች እንዲሁም በተወሰኑ የፌዴራልና የአዲስ አበባ ፖሊስ አባላት መጠነኛ ጉዳት ደርሷል። የቴሌቪዥኑ ዘገባ የፖሊስን መግለጫ በመጥቀስ ሰማያዊ ፓርቲና ግንቦት ሰባት በድረ ገጾቻቸውና በመገናኛ አውታሮቻቸው በመጠቀም እውቅና ያልተሰጠው ህገ ወጥ የሰላማዊ ሰልፍና የሥራ ማቆም አድማ በመጥራት ከሷቸዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ግን ይህን ያስተባብላሉ። ተቃውሞ የተቀሰቀሰው መንግስት በወሰዳቸው እርምጃዎች እንጂ በአንድ ፓርቲ ድርጊት አይደለም ይላሉ።
በዛ ወቅት ተቃውሞውን እንዲያሰማ ያስገደደው እኔ እስከሚገባኝ ድረስ በተከታተልኩት መሰረት የነበረው ንግግር፣ ከዚህም በፊት መንግስት የወሰደው ቸልተኝነት፣ ዜጎቹ አሁንም ድረስ ሊቢያ ውስጥ በጣም በከፍተኛ ሁኔታ ችግር ውስጥ ያሉ ዜጎች አሉ። እነዚህን ሁላ በቸልታ እያየ እነዚህ ሀዘንተኞች ባይቆጡ ባያዝኑ ነበር የሚገርመው። ይህንን ቁጣና ሀዘን እንደማስተናገድ በሰዓቱ የተፈጠረውንም የሰዓት መጣበብና በዛ ውስጥ ሰው አልበተንም ያለበትን መንገድ በስርዓት እንደማስተናገድ የኃይል እርምጃ ከወሰዱ በኋላ ይህንን አንድ የፖለቲካ ኃይል ያዘጋጀው ማለት ለተቆጣውም ላዘነውም ህዝብ፣ በዛ መልኩ ቁጣውንም ለገለጸው ህዝብ ስድብ ነው የሚሆነው።
አቶ ዮናታን ለቪኦኤ እንዳረጋገጡት ከሆነ በዛሬው ዕለት ፓርቲው ምንም አይነት ሰልፍ አልጠራም፣ አላቀደም።
ሰልፍ ብናቀድ ኖሮ ይሄን ግዜ አገር ያውቀው ነበር፣ ብዙ ነገርም ይደረግ ነበር። እኔ ይሄንን ጥያቄ እንደሆነም ለማዘጋጃ ቤቱን ቢጠይቁልኝ ደስ ይለኛል። መቼ ያስገባ ነው ደብዳቤ ነውና ደብዳቤ ሳናስገባ የወጣንበት ሰልፍ የለም እስከዛሬ። ዛሬ ምን የተለየ ነገር ተፈጥሮ ከጉጭ የሆነ ስራ እንሰራለን? ስለዚህ እነዚህ ሁላ ነገሮች የሚያመላክቱት መንግስት በዚህ ውስጥ አንዳች አይነት ነገር ፓርቲው ላይ የህዝቡ ስሜት ላይ ውሃ ለመቸለስ ወይም ደግሞ የፓርቲውንም እንቅስቃሴ እንቅፋት ለመሆን የፈጠረው ነገር ነው እንጂ ሰማያዊ ጠራው ሰልፍም የለም፣ የጠራው አድማም የለም። ሰማያዊ የሚወስዳቸው አቋሞች በኦፊሻል ፔጁ በፌስቡክ የሚገለጹት ወይም ደግሞ በተወከሉ ሰዎች ከሚገለጹ ውጪ ማንም ሰው ፌስቡክ ላይ የሚጽፈው ነገር የሰማያዊ አቋም ሆኖ ሊወሰድ አይገባም፣ ተገቢም አይደለም።
በአቶ ዮናታን ገለጻና ይፋ የተደረገው የፓርቲው መግለጫ መሰረት 8 አባሎቻቸው ከተፈጠረው ሁከት ጋር በተያያዘ መታሰራቸውንና ከእነዚህም መካከል 3 በመጪው ግንቦት ለሚደረገው ሀገር አቀፍ ምርጫ እጩዎች ናቸው። በዚህ አኳያ ህገወጥ ተግባር የፈጸመው መንግስት እንጂ ሰማያዊ ፓርቲ አይደለም ይላሉ። ከግንቦት 7 ጋርም ፓርቲያቸው ምንም አይነት ግንኙነት እንደሌለው ይናገራሉ። መንግስት በትናንትናው ዕለት በተፈጠረው ሁከት ምክንያት የተያዙ ሰዎችን ቁጥር ይፋ ባያደርግም በመቶዎች የሚቆጠሩ ሰዎች በፖሊስ ቁጥጥር ስር እንደሚገኙ አቶ ዮናታን ተስፋዬ ይገምታሉ። በተያያዘ ዜና በሊቢያ አሸባሪው ISIL ከገደላቸው ኢትዮጵያውያን መካከል ከጥቂት ቀናት በፊት ስማቸው ይፋ ከተደረገው በተጨማሪ በቀለ ታጠቁ፣ ብሩክ ካሳና ኤልያስ ተጫነ የተባሉ ወጣት ኢትዮጵያውያን የጭካኔው ድርጊት ሰለባዎች መሆናቸውን ከቤተሰቦቻቸው መረዳት ተችሏል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለመሆኑ ግንቦት 7 ምን ይላል? መሪውን ዶክተር ብርሃኑ ነጋን አነጋግሬ ነበር።
የኢትዮጵያ መንግስት ምንድነው እያለ ያለው ወይም የተለያዩ የመንግስቱ ተቋማት እያሉ ያሉት እንደዚህ አይነቶቹን ትናንት በሰልፉ ላይ የተፈጠሩ ችግሮችን ከሀገር ውስጥ ሰማያዊ ፓርቲ ከውጭ ደግሞ ግንቦት 7ን የመሳሰሉ ድርጅቶች ናቸው እያቀናበሩና እየመሩ ያሉት ሁከት የሚፈጥሩት የሚል መግለጫ ነው እያወጡ ያሉት የመንግስት አካላት። እርስዎ እንደ ግንቦት 7 መሪነቶ ምንድነው ለዚህ ያሉት ምላሽ? ዶክተር ብርሃኑ ነጋ
ህዝቡ በምሬት የሚለውን ነገር ራሱ የጠራቸው ራሱ ደጋፊዎቼ ብሎ የጠራቸውን ሰዎች አገር ውስጥ ባለው ሁኔታ በኑሮ ውድነት፣ በበደል፣ በስቃይ፣ በመገረፍ፣ በመረገጥ የሚደርስባቸውን ችግር አጋጣሚ ባገኙ ቁጥር በሚያሳዩበት ጊዜ ሁል ጊዜ የተለመደ የአገዛዞች እንትን ነው የውጭ ኃይል ሌላ አካል እንደዚህ ብሎት የሌላ አካል እንደዚህ ገፍቶት ምንም የሚገርም ነገር አይደለም። እኔ እነሱ ያሉትን በቀጥታ አልሰማሁትም። እንደ ማንኛውም ኢትዮጵያዊ ምንም የገረመኝ ነገር የለም። እነሱ እኛማ እንደዚህ አጥፍተን ነው፣ እኛማ ህዝቡ እንደዚህ በድለነው ነው፣ እኛማ ኑሮ ማሻሻል ስላቃተን ነው ቢሉ አንዳንድ ማስተካከያ ይወስዱ ነበሩ። እነዚህ ሰዎች ምንም ነገር ማስተካከል የማይችሉት ከአንድ ችግር ወደ ሌላ እየገቡ የሚሄዱት አገሪቱንም ከአንድ ችግር ወደ ሌላ እየከተቱ የሚሄዱት ለመረዳትም የሚያስችል ካፓሲቲ ያላቸው አይመስለኝም። ከስልጣን በሚገኝ ሙስናና ገንዘብ አይናቸው ላይ ያለውን ፊታቸው ላይ ያለውን ነገር ማየት የማይችሉ ሰዎች ናቸው።
በእርሶ በኩል ምንድን ነው ጠቅለል ያለ ምላሽ ለዚህ? የእናንተ ፓርቲ የእናንተ ድርጅት እጅ በእንደዚህ አይነት የሁከት እንቅስቃሴዎች ውስጥ ኢትዮጵያ ውስጥ አለ ወይስ የለም?
እኛ የኢትዮጵያ ህዝብ ለነጻነቱ፣ ለእኩልነት፣ ለተሻሻለ ኑሮ፣ ለመብት የሚያደርገውን ትግል ምንም አይነት ትግል እንደግፋል። ምንም አይነት ትግል ህብረተሰቡ በራሱ ተነሳሽነት እየወሰደ ያለውን ትግል ከልባችን ነው የምንደግፈው። እንደውም መግፋት አለበት ብለን ነው ምና ትናንትና ወያኔ በጠራው ሰልፍ ላይ የተካሄደውን ነገር በቪዲዮ ካየህ፣ ወታደሮችና ፖሊሶች ህዝቡን እንዴት እንደሚቀጠቅጡት ካየህ፣ ይህንን በደል ለመቃወም የወጣው ህዝብ አይተሃል። አይሲስ የፈጸመውን በንጹሐን ሰዎች ላይ የፈጸመውን በደል ተቃውሞ የወጣ ህዝብ ነው። ይህንን በደል በመቃወም የወጣውን ህዝብ ልክ እንደ አይሲስ ምንም መሳሪያ ለያዘ ባዶ እጁን የሆነ ጤነኛ ህብረተሰብ እንደዛ ሲቀጠቅጡት ስታይ አይሲስ ምንድን ነው ብለህ ቁጭ ብለህ እኮ ስጠይቅ አይሲስ ከዝመና ጋር የተጣላ ማርካት ማለት ነው። ዘመናዊነት ማለት ሌላ ነገር አይደለም። ዘመናዊነት ማለት ክራባት መልበስ አይደለም። ዘመናዊነት ማለት ከፈረንጅ ሀገር የሚገኝ ሱፍ መልበስ አይደለም። ዘመናዊነት ማለት የሰው ልጅ መብት ማወቅ ማለት ነው። የሰው ልጅ ክብር ማወቅ ማለት ነው። የሰው ልጅ የፍትህ ጥማት ማወቅ ማለት ነው። አይሲስ ይህንን ነው ሊረዳም አይችልም። አይሲስ ዓለምን ወደዛ ጨለማ ዘመን መክተት የሚፈልገው የሰው ልጅ እየተሻሻለ እየዘመነ በሄደ ቁጥር መብትን፣ እኩልነትን፣ የሴት እኩልነት ይሁን ሁሉም አይነት እኩልነትን የሚፈልገው ፍላጎት ለማስቆም የሚያደርግ የእብዶች እንቅስቃሴ እዛ ቪዲዮ ላይ እኮ ስታየው ለምንድን ነው አይሲስ ምልሎ ቆንጫራ ስላልያዘና በጥይት ስላልገደለ ነው እንጂ ኢኖሰንት የሆነም በጣም ሰላማዊ ሰዎችን ወጥተው መብት ይከበርልን ያሉ ሰዎችን እኮ ነው እንደ ባርሲ ቀጠቅጣቸው የቆየው።
ዶክተር ብርሃኑ ለመሆኑ እናንተ እንደ ፓርቲ እንደ ግንቦት ሰባት ወይም ደግሞ አሁን እንደ ተፈጠረው ግንባር ኢትዮጵያ ውስጥ ካሉ ፓርቲዎች ጋር ተቃዋሚ ፓርቲዎች ጋር ያሏችሁ ግንኙነቶች በጋራ የምትሰሩባቸው መድረኮች ወይም አሰራሮች አሉ እንዴ?
የሉንም። ምንም በመንፈስ ነው። አየህ፣ ነጻነት የሚፈልግ የሀገር ውስጥ ሆነ ውጭ ሀገር ሆነ መሳሪያ ያዘ መሳሪያ ያልያዘ ሁሉም ነጻነትና ፍትህ እኩልነትን የሚፈልግ ሁሉ የሚያደርጋቸው እንቅስቃሴዎች ተመሳሳይ ስለሆኑ አንድ ይመስለዋል። እንደ ድርጅት ነው ይመስሉ ነው። ለነጻነት የሚደረግ ለእኩልነት የሚደረግ ለዲሞክራሲያዊ ስርዓት የሚደረግ ትግል በምንም መልኩ ይታገል በምን መልክ እንታገል በሚለው ባለው ልዩነት እንዳለ ሆኖ በአመለካከት ደረጃ ኢትዮጵያ የት ድረስ የእኩሎች ሀገር የነጻነት ሀገር ትሆን የሚለው ላይ ኢንፋሳይዝ ስለሚያደርጉ ነው እንጂ የሚያገናኛቸው ምንም በድርጅት ደረጃ የሚያገናኘን ምንም ነገር የለም። እኛ በሰላማዊ መንገድ ምርጫ ላይ ተወዳድረን እናሸንፋለን ብለው የሚታገሉ ናቸው። እኛ ደግሞ ወያኔ በምንም አይነት በምርጫ በሰላማዊ መንገድ አይለቅም፣ ስለዚህ በሌላ መንገድ መሞከር አለብን ብለን የምንሞክር ሰዎች ነው። ምንም የሚያገናኘን ነገር።
ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር፣ ለማብራሪያውና ለጊዜው በጣም አመሰግናለሁኝ።
በጣም አመሰግናለሁ ሰለሞን።
እስላማዊ መንግሥት ነኝ የሚለው ዓለም አቀፍ የሽብርና አክራሪ ቡድን በኢትዮጵያውያን ላይ ሊቢያ ላይ የፈጸመውን ግድያ ምክንያት በማድረግ የኢትዮጵያ መንግሥት ያወጀው የሦስት ቀናት ብሔራዊ ሐዘን ዛሬም ለሦስተኛ ቀን ሙሉ ቀን ውሏል። ክቡራትና ክቡራን አድማጮች ዝግጅቶቻችን ከምሽቱ ሦስት ሰዓት ላይ የተለያዩ ዘገባዎችን አካተው ይጠብቋችኋል። ከመሰነባበታችን በፊት አጠር ያለ መረጃ ለማካፈል ዛሬ የአንድ ኢትዮጵያ ብር 21 የዩናይትድ ስቴትስ ዶላር 20 ብር ከ50 ሳንቲም ተመንዝሯል። መሸጫው 20 ብር ከ50 ሳንቲም ነበር። እርስዎ ዶላር መግዛት ከፈለጉ ግን ለአንድ ዶላር መክፈል የሚኖርበት 20 ብር ከ60 ሳንቲም ይሆናል። ነገ አዲስ አበባ ከፍተኛ ሙቀቷ 27 ዝቅተኛ 12 ዲግሪ ሴልሺየስ ነው የሚሆነው። በአመዛኙ ፀሐያማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ ይጠቁማል። በኢትዮጵያ ከፍተኛው ሙቀት የሰመራው 41 ዲግሪ ሴልሺየስ፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 7 ዲግሪ ሴልሺየስ ይሆናል። በዚሁ ልንሰነባበት ነው። ከምሽቱ 3 ሰዓት በድጋሚ እንገናኛለን። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ታገኛላችሁ። ፕሮግራሙን የመራችልን ጽዮን ግርማ፣ ቴክኒሻኑ ቮይቴክ ዞርኒያክ፣ እኔም ሰሎሞን አባተ በዚሁ እንሰናበት። ጤና ይስጥልኝ። መልካም ቆይታ።
This program has come to you from the Voice of America, Washington.